ልኮ ሙዳሴ ለሱ ይሁን በነበረን ጊዜ ሁሉ ከኛ ጋር እንደነበረ የቅዳሴውን ያምልኮት ጊዜ በሰላም እንዳስፈጸመን ሁሉ አሁንም በቀሪው ሰዓት ለኛ ያለውን መልእክቱን እንዲያስተላልፍልን በቃሉ በኩል እንዲባርከን ለእያንዳንዳችን ለነፍሳችን የሚያስፈልጋትን መልእክት እንዲያስተላልፍልን የሱ ቅዱስ ፈቃዱ ይሁንልን አሜን። ወደ ትምህርቱ ከመሄዴ በፊት አንድ ታምር መናገር ፈልጋለሁ። ባለፈው ጊዜ በጣም የሚገርም ነገር ነው። እዚህ ካይዘር አንዲት እህት በጣም ትታመማለች። ዝም ብሎ ህመም አይደለም ማለት በሶስት አራት አይነት በሽታ ነው። እጅግ በጣም አሰቃቂ ሆነ ያውም በዚህ ሰዓት በሚያስፈራ በሽታ ነው። ከማንኛው ህብረተሰብ ጋር አትተዋወቅም። እና ካይዘር ውስጥ ወንድማችን ተስፋዬና ያው ባለቤቱ ስህን ያገኙአትና ሁኔታዋን ካጣሩ በኋላ ምንም አስተማማኝ እንደሌላት መጠይቃት ሰው እንደሌለ በሽታውም ተስፋ የሚያስቆርጥ እንደሆነ ያውና እስቲ እንደው አንድ ጊዜ እንኳን ጸሎት ቢያረጉላት ብሎ ይደውሉልኛል። በጣም የሚያስፈራ ነገር ናቸው። ሲሄድ ሱም ራሱ ተስፋዬም እንደው በራፉ ላይ አድርሶኝ ነው የተመለሰ አልገባም ወደ ውስጥ። በጣም የሚያስፈራ ነበር። እና ስገባ በእውነት አትታይም ካልጋው ላይ። እና እግዚአብሔር በዛች ደቂቃ ውስጥ የሰጠኝ ቃል ትድኛለሽ ነው ያልኳት። ዝም ብዬ አይዞሽ እግዚአብሔር ያድንሻል አልኳት። እግዚአብሔር ያድንሻል። አሁን ካንቺ የሚፈልገው አንድ ነገር ብቻ ነው ማመን ነው ላታለሁ። እዛው ብቻ እንደተኛች እንባዋ መውጣት ጀመረ። ብዙ ጊዜ በልምድ ያየሁት ነገር ሰዎች ካለቀሱ በዛን ሰዓት ሁለት ነገር ነው የሚፈጸሙ። ሰዎች ካለቀሱ የእግዚአብሔር ቃል ሲነገራቸው ካለቀሱ ሁለት ነገሮች አብን ያረጋሉ በዛ ሰዓት። አንድ ልባቸው ይከፈታል፣ ሁለት እግዚአብሔር እያያቸው ነው ማለት ነው፣ ወይም እየጎበኛቸው ነው። እንባ ዝም ብሎ እንደዛ አይወጣም። በጣም አለቀሰች። እግዚአብሔር ያድንሻል። አሁን አንቺ የበሽታውን አይነቶች ወይንም ስለ በሽታው የምታገላብጭውን ፋይልሽን ዝጊውና እግዚአብሔር አዳኝ ነው የሚለውን መላለሰሽ ተናገሪ። ዝም ብለሽ በልብሽ ጸልይ ያልኳትና ጸሎት አረኩላትና መስቀል አሳልም ያትጠይቅሻለሁ እየወጣሁኝ እግዚአብሔር ይመስገን። ከዛ በ15 ቀን እንደዚህ ነው መሰለኝ ዳነች። የመጨረሻው አሁንም ያዳነኝ መድኃኒዓለም ጨርሶ ዶክተሮቹ አለብሽ ያሉትን በሽታ እሱ የለም ልል ስለምችል እስ ጸበል ልጠመቃለችና ደግሞ ይኸው ተስፋዬና ስህን እያመላለሷት እዚህ ደግሞ ጸበል አጠመኳት ማለት ነው። አሁን ከዛ በኋላ ድና በሽታውም የለም ተብሎ ሰላም ሆና እግዚአብሔር እንባዋን አብሶ ዛሬ ትኑር አትኑር አላቅም። እግዚአብሔርን አመስግኑላት። ትልቁ ነገር መድኃኒዓለም አዳኝ ነው። ስለማንናገር እንጂ እዚህ ስፍራ ላይ ሰዎች ከካንሰር ድነዋል። እዚህ ስፍራ ላይ ሰዎች ከኤድስ ድነዋል። እዚህ ስፍራ ላይ ከተለያየ በሽታ ሰዎች ድነዋል። በጣም የሚያድን በጣም ጸሎት የሚሰማ ታቦት ነው መካከላችን አድርገን እግዚአብሔር የምናመልከው። ወገኖቼ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ መልእክቱ እኛም የምንለምነው ከሆነ እግዚአብሔር ይሰማናል። የሚሰማ አምላክ ነው። የማይሰማ አምላክ አይደለም የምናመልከው። በሰዎች ዘንድ ተስፋ የለህም የተባለውን አለህ ይላል እግዚአብሔር። በሰዎች ዘንድ አልቆልሻል፣ በቃ በዚህ ቀን ትሞች ያለሽ የተባለችውን ነፍስ አለሽ ይላል እግዚአብሔር። ሁልጊዜም ስራውን ታምሩን እንደምናየው እግዚአብሔር ስራውን የሚጀምረው ከምን ላይ ነው? ከዜሮ በሆነ ህይወት ላይ ነው የምነሳው። እግዚአብሔር ባዶ ከሆነ ህይወት ላይ ነው የምነሳው። ተስፋ የለውም ከተባለው ህይወት ላይ ነው የምነሳው። ለምን? በነቢያትም ዘመን እንደዚህ ያደርግ ነበር እግዚአብሔር። ለኢያሱ የተናገረው ትዝ ይላችኋል? ለጌዴዎንም የተናገረው ወደ ጦርነት ሲሄዱ ጌዴዎን ወይ ተራውትን ቁጠራለው ቆጠረ 300 ብቻ አስቀርና ሌላው መልሳ ጌታ ሆይ እንዴት ይሆናል ከፊታችን ያለው ሰራዊት ስፍር ቁጥር የሌለው ነው ያማ ከሆነ በሰራዊት ያሸነፍኩ ትላለ ስለዚህ እግዚአብሔር በትንሹ እልፍ አይላፋቱን የሚያሸንፍ አምላክ ነውና መልሰውና በዚህ ግጠማለው ዛሬም ወገኖቼ እግዚአብሔር ጸጥ ሲል በእኛ የሆነውን ነገር ፈትነን አይተነው ምንም እንዳልሆነ እስክናውቅ ድረስ ዝምታው አለ እግዚአብሔር ከዛ በኋላ ምን ያረጋል ስራውን ይሰራል እግዚአብሔር ከዜሮ ላይ ተነስቶ ሞት በታወጀባት ህይወታችን ላይ ህይወትን ይዘራል ለዚህ አምላክ ብርና ምስጋና ይግባው አሜን እንደ እግዚአብሔር ፈቃድ ዛሬ የምንማማረው የመጽሐፍ ቅዱስ ክፍል በዮሐንስ ወንጌል ምዕራፍ 3 ከቁጥር 25 እስከ 30 ባለው ክፍል ሲሆን የትምህርታችን ርዕስ ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እስቲ በሉት ይሄንን ቃሉላችሁ ከሰማይ ካልተሰጠው ነው አይደለም? ሰው ከሰማይ ማለት ከእግዚአብሔር ካልተሰጠው አንዳች ሊቀበል አይችልም ማለት ሰው እግዚአብሔር ካልሰጠው እግዚአብሔር ካልባረከለት ራሱን ሊባርክ አይችልም። እግዚአብሔር ካላበዛው ራሱ ሊበዛ አይችልም። እግዚአብሔር ካላሰማራው ራሱን ሊያሰማራ አይችልም። እስኪ ይህንን ቃል የተናገረበትን ክፍልና ቃሉ የተሰጠበትን ምክንያት ከክፍሉ በትንሹ ላነብላችሁ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 25 ላይ ምንድነው የሚለው? ስለዚህም በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለማንጻት ክርክር ሆነ ይላል። ዮሐንስ ምን ያደረገ ነበር? ያጠመቀ ነበር አይደለ? ስብከቱ ምን ነበር? በሉ ንስሐ ግቡ፣ ከኃጢአታችሁ ተመለሱ፣ ከኋላ እየመጣ ያለው የዓለም መድኃኒት ነው፣ እሱን ለመቀበል እንድትችሉ ለሱ እንድትዘጋጁ ከቁጣ ሽሹ ተጠመቁ እያላቸው ነው ዮሐንስ። አይሁድ ደግሞ የራሳቸው የማንጻት ስርዓት ነበራቸው። በዘሌዋውያን 19 ላይ እንደምናነበው አንድ ሰው ኃጢአት በሰራ ጊዜ ማድረግ የሚገባው በአይሁድ ስርዓት ነበር። አሁን እነሱ ይሄኛው መፈጸም አለበት፣ አንተ ግን በውሃ ታጠምቃለህ ያሉት ሰው ሊነጻ የሚችለው በዚህ እንጂ በዚህ አይደለም በሚል በሁለቱ መካከል ትልቅ ክርክር ተነሳ ማለት ነው። በማንና በማን መካከል? በዮሐንስ ደቀ መዛሙርትና በአይሁድ። ልብ በሉ፣ በአይሁድና በዮሐንስ ደቀ መዛሙርት። መጥምቁ ዮሐንስ ነው። በሱ ደቀ መዛሙርትና የድሮውን የኦሪቱን የማንጻት ስርዓት መሆን አለበት በሚሉት በአይሁድ መካከል ክርክር ተነሳ ነው። በዚህ ሲጨቃጨቁ ነገር ወዴት እንዳመራ ተመልከቱ። ከዛ በኋላ ቁጥር 26 ወደ ዮሐንስም መጥተው መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተን የመሰከርክለት እነሆ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት ይላል። የሚገርም ነገር ነው። እነሱ ሁለቱ ተጣልተዋል፣ እየተከራከሩ ነው ያሉት። መንጻት በውሃ መጠመቅ ነው ይላል አንዱ፣ ሌላው ደግሞ የለም በኦሪቱ ስርዓት ነው ይላል። ይሄ ክርክር እያለ ወደ ዮሐንስ ያመጡት ጥያቄ ደግሞ የተለየ ነው። ወደ ዮሐንስ የመጣው ጥያቄ ደግሞ ምንድን ነው? መምህር ሆይ ያኮ አንተ ያጠመቅከው በገሊላ ባህር የመሰከርክለት ማን ነው እሱ? ኢየሱስ። እሱ ማጥመቅ ጀምሯል። ስለዚህ ያንተ የሆኑት ሁሉ በጎች ወደ እሱ ሄደዋል፣ ሁሉም ወደ እሱ ሄደዋል። በሌላ መልኩ ምን ማለት ነው? ምን ትጠብቃለህ ነው። በጣም የሚገርም ነገር ነው። እዚህ ጋር የሆነ የተከራከሩበት ነገር አለ፣ የሆነ ጥል አለ። አሁን ነው ዮሐንስ የሚቀርበው። ነገር ግን ዮሐንስ ራሱ በጌታ ላይ ቀንቶ እንዲነሳ ጌታ ህዝቡን ስለወሰደበት ዮሐንስን ሌላ ውስጥ ለማስገባት ደግሞ ሌላ ጥያቄ ይዘው መጡ። ምንድን ነው የምታዩት? በእነዚህ ሰዎች ጀርባ የሚታየው ነገር ምንድን ነው? በዮሐንስ ደቀ መዛሙርትና በአይሁድ መካከል ጠብን የፈጠረ መንፈስ አለ፣ ሁለቱን ያለያየ። እንደገና በዮሐንስና በጌታ መካከል ደግሞ ሌላ ጠብ ለመፍጠር የሚፈልግ መንፈስ ነው የምናየው። ይታያችኋል? በጣም የሚገርም ነገር ነው። የመንፈሱ ጎል የሚመስለው ስናየው በዮሐንስ የነበረውን አገልግሎት ዮሐንስ ለጌታ ይናገር የነበረውን አዋጅ ለማስቆም ወይንም ደግሞ ያን ባይሆን የዮሐንስን ድካም ከንቱ ለማስቀረት የተነሳ መንፈስ ይመስላል። ወገኖቼ በዚህ ይህንን መንፈስ ዛሬም በሕይወታችን ዘመን ዛሬም በቤተ ክርስቲያናችን ዛሬም በዓለማችን የምናየው መንፈስ ነው። አንዳንድ ጊዜ ሰዎች እርስ በርሳቸው ይጣሉና ራሳቸውን አሸሽተው ያ የተጣሉትን ሰው ከሌላው ለማጣላት የራሳቸውን ፋይል ይዘጉና የሌላ ነገር ወሬ ከዛ ጋር የሚያጣሉበትን ያወሩለታል። ሲስተሙ አንድ ነው። ያንን ነው ያደረጉት። ዮሐንስ ምን መልስ ሰጠ ለዚህ? በደንብ አስተውሉ። የዮሐንስ መልስ ዛሬ እኔና እናንተ መመለስ የሚገባን መልስ ነው። የዮሐንስ መልስ ያ መንፈስ አገልግሎት ለማኮላሸት የሚነሳ መንፈስ፣ አገልግሎትን ለማጥፋት የሚነሳ መንፈስ፣ በወንድማማቾች መካከል ያልሆነውን ጠብ የሚዘራ መንፈስ ሲነሳ፣ ክርክር የሚያስነሳ መንፈስ ሲመጣ እኔና እናንተ ምን መመለስ እንዳለብን ከዮሐንስ ምላሽ ነው የምንማረው ዛሬ። እየተግባባን ነው? ዮሐንስ ምን መለሰ? ዮሐንስ እንደዚህ አለ። ቁጥር 27 ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳል ራሳችሁ ትመሰክሩልኛላችሁ። ሙሽሪት ያለችው እርሱ ሙሽራ ነው ብሎ መለሰ ዮሐንስ። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እየተግባባን ነው? ተመልከቱ። እሱ በዮርዳኖስ ያጠመቅኩት የመሰከርኩለት የተሰጠው ከሰማይ ነው፣ ከሰዎች አይደለም። ከአባቱ ከአብ ነው፣ ከሕይወቱ ከመንፈስ ቅዱስ ነው፣ ከራሱ ከአምላካዊ ፈቃዱ ነው። ያንን እኔ ለመቃወም አልችልም። ሰው ከላይ ካልተሰጠው ያለ ስጦታው ሰው በሌላው ስጦታ ላይ በሚያደርገው ነገር አንዳች ሊቀበል አይችልም። እኔ ማን እንደመሰከርኩላችሁ ታውቁ የለም ወይ? እኔ ማን አይደለሁም ማለት እኔ ክርስቶስ አይደለሁም፣ ከሱ በፊት ግን ተልኬ ያለው ለምን? ስለ እሱ ልሰብክ፣ ስለዚህ ህዝቡን ላዘጋጅ። በዚሁም ላይ ሙሽሪት ያለችው እርሱ ሙሽራ ነው። ሙሽሪት የሚላት ማንን ነው? ሁላችሁም ሙሽሪት ማናት? መንግስተ ሰማያት። በእውነት ሁሉ ጊዜ ነው የምናገረው እዚህ መድረክ ላይ። ሙሽሪት ማን ነው? ሁላችሁም መልሱ። አንድ ሰው ስሙን ተጠይቆ የሌላ ስም እንደመናገር ማለት ነው። የሙሽሪቷን ማን እንደሆነ ካልተናገራችሁ ስማችሁ ስትጠየቁ የሌላ ሰው ስም እንደምትናገሩ ማለት ነው። ምክንያቱም ሙሽሪት እናንተ ናችሁ፣ እኔና እናንተ ነን። ለክርስቶስ እኛ ሙሽሪት ነን። ይህን ታውቃላችሁ አይደል? ሙሽሪት ነን። የምንጠባበቀው የመምጫውን ጊዜ በናፍቆት የምንጠባበቅ ለክርስቶስ ምኖቹ ነን? ሙሽሪት ነን። ሙሽሪት ነን። ሙሽራው እሱ ራሱ ነው። ሊሰበስበን የሚመጣ በደሙ ያጨን፣ በደሙ ያዘጋጀን፣ በከበረ ደሙ ሙሽሪት እንድንሆን ያስዋበን፣ በከበረ ደሙ ሙሽሪት እንድንሆንለት በቅድስና ያከበረ፣ ነውራችን ከኛ የፋቀ፣ ውርደታችንን ከኛ የገፈፈ፣ በእኛ ስፍራ ለእኛ የሚገባውን ነውር እሱ ተቀብሎ እኛን ከሱ ጋር አስተካክሎ ምክንያቱም ሙሽሪት ከሙሽራው ጋር እኩል ናት አይደለ? በጣም የሚገርም ነው። ሳይገባ በከበረ ደሙ ሙሽሪት ስለት ከራሱ ጋር አስተካክሎ ያዘጋጀን ሙሽሪት እኔና እናንተ ነን። ሙሽራው እሱ ነው። ክብርና ምስጋና ለሱ ይግባው። ወገኔ ለክርስቶስ ሙሽሪት ነሽ። በሱና በእኛ መካከለ ያለም ግንኙነት በሙሽራውና በሙሽሪት መካከለ ያለ ግንኙነት ነው። ተመልከቱ። በእኛና በሱ መካከለ ያለውን ፍቅር በሙሽሪትና በሙሽራው ባለው ፍቅር ተመስሏል። ናፍቆታችንም በሙሽሪትና በሙሽራው ባለው ተመስሏል። ክብርና ምስጋና ለሱ ይግባው። ዮሐንስ ይሄንን ነው የመለሰው። ሙሽሪት መሄድ ያለባት ወዴት ነው? ወደ ሙሽራው ነው። እኔም ይዘው ነኛል ሚዜ ነኝ ለኔ ለሰብክ ነው የመጣሁኝ። ሙሽሪትን ከሙሽራው ጋር ላገናኝ ነው የመጣው። የሚዜ ስራው ምንድነው? ማድመቅ ነው አይደል እንዴ? የዛሬው እንኳን እዚህ ሀገር ያለው ዝም ብሎ ሰልፍ ነው እንጂ ብዙም የሚጠበቅበት አይመስለኝም። የሀገራችን ከሆነ ሚዜው በደም መስፈን አለበት፣ በደም ማጨብጨብ አለበት፣ በደም ማድመቅ አለበት፣ ልዩ ልዩ ነገር ማድረግ አለበት። ታውቃላችሁ አይደለን? ለዚህም ነው በባህሉ ሁለት ሚዜዎች ብቻ ናቸው። እነዛ ሁለቶቹ በጣም በጣም የሚጠበቅባቸው ብዙ ነገር አለ። ይሄ እዚህ እንኳን ዝም ብሎ ሰልፍ ነው። ያው ዘፋኙም ራሱ ተቀጥሮ ስለሚመጣ ብዙ አይጠበቅበትም። ስለዚህ ዮሐንስ ሙሽሪትና ሙሽራውን ለማድመቅ መጣ። መጥምቁ ዮሐንስ ሙሽራውን ለሙሽሪት ለማስተዋወቅ መጣ። መጥምቁ ዮሐንስ ሙሽሪትን ለሙሽራው ለማዘጋጀት መጣ። በንስሐ እያጠመቀ በንስሐ ስብከት እያዘጋጀ ለዛ መጣ። ስለዚህ ሊያጣላው ለተነሳው መንፈስ ደቀ መዛሙርቱን ተማሪዎቹንና አይሁድን ለማጣላት የተነሳውን መንፈስ ከጌታ ጋር ሊያጣላው የተነሳውን መንፈስ የቅንዓት መንፈስ የመቀኝነት መንፈስ ዮሐንስ በዚህ ቃል መጡ። ሰው ከሰማይ ካልተሰጠው በቀር አንዳች ልቀበል።
ወገኖቼ በህይወታችን እንደዚህ አስበን እናቃለን። ይህ ማለት ግን አንድ ሰው እግዚአብሔር አልሰጠኝም ብሎ እጆቹን አጠማምሮ እንዲቀመጥ ማለት አይደለም። ወይንም አንድ ሰው ይሄን ሰራለሁ ብሎ ፕላን ያለማውጣት አይደለም። ይህ ቃል የሚያሳየን ሰው ከራሱ አልፎ በሌላው ስጦታ በሌላው ሰው ላይ የሚያደርገውን የሚቃወም ቃል ነው። ያልተሰጠውን ስጦታ መመኘት ወይንም በሌላው ስጦታ ላይ መነሳሳት ወይንም ሌላውን ለማጥፋት የሚደረግ በሌላው ላይ መቅናት በሌላው ላይ መመቀኘት እንደዛ አይነቱን መንፈስ የሚቃወም ቃል ነው። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ብዙውን ጊዜ ግዚያችን ምናጠፋ ወነቱን እንናገርና እኛና እናንተ ምንደክምበት ባለንበት ነገር ላይ ሳይሆን በሌሎቹ ሰዎች ህይወት ላይ ግዚያችንን እናጠፋለን። በሌላው ሰው ህይወት ላይ ግዚያችንን እናባክናለን። ነገር ግን ሰው ከሰማይ ካልተሰጠው አንዳች ሊቀበል አይችልም። መሾምም ይሁን መሻርም ይሁን ማግኘትም ይሁን ማጣትም ይሁን በእያንዳንዱ እንቅስቃሴያችን ላይ የእግዚአብሔር እጅ አለ። በእያንዳንዱ እርምጃችን ላይ የእግዚአብሔር እጅ አለ። የእግዚአብሔር እጅን ስልጣኑን ነው የሚያሳይ ቃል ነው ይሄ ቃል። ከሰማይ ካልተሰጠው አንዳች ሊቀበል አይችልም። ቃየል ይሄንን ስላላወቀ ነው ወንድሙ አቤልን የገደለው። የአቤል መስዋዕት መባረክ የአቤል በአምላኩ መወደድ ስላቃጠለው ቀና የገዛ ወንድሙን ገደለ። ነገር ግን የአቤል ስጦታ ለቃየል አልነበረም። ስንቶች ወንድማማቾች በዚህ ዓለም ላይ ተገለዋል። ስንቶቹ ተላልቀዋል። አንዱ ለአንዱ ለመቀማት ስንቱ ህይወቱን አጥቷል። ዓለማችን ዛሬም በዛ ጎዳና ላይ ናት። ለማንኛውም የዮሐንስ መልስ ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም።
እንግዲያውስ ወገኖቼ የተሰጠን ስጦታ ለኛ ከላይ የተሰጠን ነገር በራሱ ለኛ ምንድነው? በቂ ነው። ኑሬ ይበቃኛል ማለት ለኔ እግዚአብሔር እንደማትረፊያ ነው ብሎ እንደተናገረው ሐዋርያው ለኛ የተሰጠን ስጦታችን ለኛ ያለን ነገር የሚያረካ የሚበቃ በራሱ የተባረከ
ነገር እንደሆነ ማመን ያስፈልጋል። እስኪ ከዚህ ከዮሐንስ ቃል ሁለት ነገሮችን አንስተን እንመለከታለን።
እግዚአብሔር መንፈስ ቅዱስ በባሪያው በዮሐንስ የተናገረውን ቃል ዛሬ ለእያንዳንዳችን መልእክት እንዲያስተላልፍልን የሱ ቅዱስ ፈቃድ ይሁንልን።
የእግዚአብሔር ሰው ሁሉን ያያል። ዮሐንስ የእግዚአብሔር ሰው ስለሆነ የሚመለከተው ሰዎች የመጡበትን መንገድ ሳይሆን እግዚአብሔር ለሱ ያሳየውን መንገድ ነው። ታላችሁ ዮሐንስ ያየው ሰዎች ያሳዩትን ሳይሆን ቀድሞውኑ የተላከበትን መንገድ እግዚአብሔር ለሱ የሰጠውን ነገር ነው የተመለከተው። የእግዚአብሔር ሰው ሁሉን ያያል።
አንደኛ ሰማያዊ ስጦታን ያያል። እግዚአብሔር ለእያንዳንዱ የሚሰጠውን ስጦታ ያያል። ወይንም ምን ማለት ነው? የእግዚአብሔርን ሥራ ያስተውላል። በእግዚአብሔር ሥራ ውስጥ ላለመግባት ለሱም ለሌላው የተደረገለትን በእግዚአብሔር ዓይን ያስተውላል። ነቢየ እግዚአብሔር ዳዊት በመዝሙር 107 ቁጥር 24 ላይ እንደዚህ ይላል፣ ቅኖች ያያሉ ደስም ይላቸዋል፣ ኃጢአትም ሁሉ አፏን ትዘጋለች።
ክብር ለአምላካችን ለእግዚአብሔር ይሁን። ቅኖች ያያሉ።
ቅኑ የሆኑ ሰዎች፣ መልካም የሆኑ ሰዎች፣ የእግዚአብሔር ሰዎች ያያሉ። ምን? እግዚአብሔር የሚሰራውን ነገር ያያሉ። ከእግዚአብሔር ዘንድ እየተከናወነ ያለውን ያያሉ። እንደገና ደግሞ በምድር ላይ ሰይጣን እየሰራ ያለውንም ያያሉ። ስለዚህ በሚያዩት ነገር ምርጫ ስላላቸው መልካሙን ስለሚመርጡ ደስ ይላቸዋል አለ። ከዛ ኃጢአት ሁሉ
አፏን ትዘጋለች። አያችሁ፣ በዮሐንስ ደቀ መዛሙርትና በአይሁድ መካከል የተፈጠረችው ኃጢአት ወይንም ያንን ይዞ የመጣው መንፈስ አፉ ተዘጋ፣ አፈረ በዮሐንስ መልስ።
ሰይጣን በየጊዜው ፋይል ይዞ ሲመጣ እንደ ዮሐንስ የእግዚአብሔርን ነገር በማስተዋል ምንመልስለት ከሆነ የተከፈተው አፉ ይዘጋል፣ ያፍራል፣ ወደ ኋላም ይመለሳል። ተመልከቱ፣ ኃጢአት አፏን ትዘጋለች። ጥበበኛ የሆነና ይህን የሚጠብቅ ማን ነው? እሱ የእግዚአብሔርን ምሕረት ያስተውላል ይላል።
የእግዚአብሔር ሰው የእግዚአብሔርን ምሕረት ያስተውላል። የእግዚአብሔር ሰው በዚህ ዓለም ላይ አይፈተንም ማለት አይደለም። የእግዚአብሔር ሰው በዚህ ዓለም ላይ አይቸገርም ማለት አይደለም። ነገር ግን የእግዚአብሔር ሰው ምን አለው?
ጥበብ አለው። የእግዚአብሔር ሰው ምን አለው? እውቀት አለው። አምላካዊ ጥበብ አለው። አምላካዊ እውቀት አለው ማለት እግዚአብሔር የሰጠው ከላይ የተሰጠው እውቀትና ጥበብ ስላለው ምን ያደርጋል? ያስተውላል፣ ያያል። ወገኖቼ የአይምሮ አይኖችን የውስጥ የመንፈስ አይኖችን እግዚአብሔር ይስጠን። አዎ
የእግዚአብሔር ሰው ያያል። ስለሚያይ መምረጥ ይችላል አይደለን? የሚያይ ሰው የሚረግጠውን ያውቃል። የሚያይ ሰው የሚጎርሰውን ያውቃል። የሚያይ ሰው ከፊቱ ያለውን ያያል፣ ያውቃል።
አያችሁ፣ የሥጋ አይን ሳይኖረን ሲቀር ውሮች ከሆን ምንረጥበትንና ምንሄድበትን እንደማናውቅ ሁሉ የመንፈስ አይኖችም ከታወረበት አንድ ሰው የመንፈስ አይኖች ማለት እግዚአብሔርን የመፍራት አይን፣ እግዚአብሔርን የማወቅ አይን፣ በእግዚአብሔር የመታመን አይኑ ከታወረ
የሚሄድበትንና የሚረግጠውን አያውቅም። ነገር ግን የእግዚአብሔር ሰው ያንን ስለሚያውቅ ይመርጣል።
የእግዚአብሔር ሰው ያንን ስለሚያውቅ ያስተውላል። የእግዚአብሔር ሰው ሲያስተውል፣ የእግዚአብሔር ሰው ሲያይ ኃጢአት አፏን ትዘጋለች ነው የሚለን ያለ።
ኃጢአት በእግዚአብሔር ሰው ላይ የመንገስ እድል የላትም።
ክፎች ግን ሁለተኛ ጴጥሮስ 1:9 ላይ ደግሞ በዚህ የታወቁ ሰዎችን እንደዚህ ይላል፣ እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል። እነዚህ ነገር የሌሉት እግዚአብሔርን መፍራት የሌለው በእግዚአብሔር መታመን የሌለው እግዚአብሔርን የማወቃይ የሌለው ምንን ብቻ ያያል አለ?
የቅርቡን ብቻ ያያል። ማለት ምን ማለት ነው? ምድሩን ብቻ ያያል፣ ሰማዩን ለማየት አይችልም። ወይም ራሱን ብቻ ያያል፣ ወንድሙን ማየት አይችልም። ራሱን ብቻ ይወዳል፣ ሌላውን መውደድ አይችልም። ለራሱ ብቻ ይኖራል፣ ለሌላው መኖር አይችልም። ቅርቡን ብቻ ያያል፣ አርቆ ማየት አይችልም። የዛሬን ብቻ ያስተውላል፣ ነገን ማየት ግን አይችልም። ነገን ማየት ለነገ መጨነቅ ሳይሆን ወገኖቼ አርቆ ማየት ነው። ሰው ከዛሬ ነገን ካላየ በተለይ ክርስቲያን ከምድራዊ ነገር አልፎ በሰማይ የሚጠብቀውን የእግዚአብሔር መንግስት ለማየት አይችልም፣ ለመናፈቅም አይችልም። እንድንናፍቅ ማየት ያስፈልጋል። ሰው ያላየው ሊናፍቅ አይችልም፣ ያላወቀው ሊናፍቅ አይችልም። እየተግባባን ነው? ስለዚህ ክፎች የቅርቡን ብቻ ያያሉ ይላል።
ክፎች የዛሬውን ብቻ ይመለከታል፣ የቀደመውንም ኃጢአቱን መንጻቱ ረስቷል። ምክንያቱም የዛሬውን ቅርቡ ያለውን ስለሚያይ የመጣበትን ስለማያስተውል የሚሄድበትንም ስለማያይ ኃጢአቱን ማንጻቱን ራሱ ረስቶታል ይላል።
ስለዚህ የእግዚአብሔር ሰው ያያል። እግዚአብሔር ከላይ ካልሰጠው ካልባረከው ነገሮች ሁሉ ሊባረኩ እንደማይችል
ያስተውላል ማለት ነው። በዚህ ነጥብ ስር አንድ ታሪክ እንድናይፈልጋለሁ። በሳኦልና በዳዊት መካከል ያለው ታሪክ ይህን የተነሳንበትን ነጥብ ጥሩ አድርጎ ያብራረዋል። የሳኦልና የዳዊትን ታሪክ ታውቃላችሁ። ሳኦል የመጀመሪያው የእስራኤል ንጉሥ ነው። ሕዝቡ ንጉሥ ካላነገስክልን ብለው እግዚአብሔርን ለምነውት የነገሰ ንጉሥ ነው። ታሪኩ ታውቃላችሁ። ዳዊት ደግሞ ከሳኦል ቀጥሎ የነገሰ ንጉሥ ነው። ታሪኩን ላንብላችሁና የምፈልገውን ነጥብ እናያለን።
እንዲህም ሆነ ይላል፣
ዳዊት ፍልስጤማዊውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሡን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል ሺህ ዳዊትም 1000 ገደለ እያሉ እየተቀባበሉ
ይዘፍኑ ነበር ይላል።
ይሄ ነገር ነው መቼም ታውቃላችሁ። ጦርነቱ እጅግ የሚያስፈራ ነበረ። የእስራኤል ልብ ቀልጦ ነበር ይላል። ከኋላ ያለው ታሪኩ ስታነቡ የእስራኤል ልብ ሁሉ የቀለጠበት ጦርነት ነበር። ለመሸሽ 1 ሰከንድ ሲቀራቸው ነው ያ ብላቴና ትንሹ እረኛ ዳዊት እግዚአብሔር ልኮት መጣ ወደ ጦር ሜዳው። ጎልያድ ሲገዳደር አየ፣ ጎልያድ ሲፎክር አየ፣ ወገኖቹ ለመሸሽ ሲቃጣቸው አየ። ትንሹ ብላቴና ወደፊት የእግዚአብሔር እጅ በሱ ላይ የምታርፈው ዳዊት ይህን ሰውዬ ለሚገድል የእስራኤል ንጉሥ ምን ያደርግለታል ብሎ በድፍረት ተናገረ። ሌሎቹም ልጅ ነው በማለት አባረውት ነበር። ኋላ ኋላ ግን እግዚአብሔር የሚያደርጉ አይታወቅም ብለው በአጭሩ ዳዊት በወጭፉ ያንን ታላቁን ጦረኛ የጦር ልምድ ያለውን ታላቁን ጀነራል ጎልያድን ገደለላቸው። ጦርነቱንም ፈታ። ህዝቡ እልል እያለ ተመለሰ። እዚህ ላይ ተመልከቱ። ሰይጣን ደግሞ አንዳንድ ጊዜ ቤት በኩል እንደሚመጣ ተመልከቱ። አሁን ሳኦል ተደስቷል። ዳዊትን አስፈለገው። የማን ልጅ ነው የት ነው ያለው ብሎ ወሰደው። በቤተ መንግስቱ ለማኖር አስቀደ። ስልጣን ሊሰጥ ከእንግዲህ ወደ እሴ አባቱ ቤት እንዳይመለስ አደረገ። በዚህ መካከል ግን ሴቶቹ እየዘፈኑ መጡ። ለመልካም ነገር የሆነው አንዳንድ ጊዜ መልኩን ይለውጣል። ታዲያ ሲዘፍኑ ምንድን ነው ያሉ? ለሳኦል ትንሹን ሰጡ ለዳዊት የበለጠ ሰጡ ነገሩ እነት ነው እነት ቢሆንም ግን ለስጋ ለባሽ ስልጣን ለሚወድ ሌላ መንፈስ የሚያስነሳ ስለነበረ ሳኦል ሲገደለ ዳዊት እንዴት እንዲሆን ቻላለ ሳኦል ተናደደ ቃሉ እንደዚህ ይላል ሳኦልም
እጅግ ተቆጣ
ይህን ነገር አስከፋ እርሱም ለዳዊት እልፍ ሰጡት ለኔ ግን ሺህ ብቻ ሰጡ
ከመንግስቱ በቀር ምን ቀረበት አለ በሳኦል ምን ገባ ማለት ነው እ የቅናት መንፈስ የቅናት መንፈስ እንዴት እንደሚገባ ታውቃላችሁ አሁን በሳኦል ውስጥ የቅናትን መንፈስ የከተቱ እነማን ናቸው
ሰይጣኖቹ ናቸው አይደል በሴቶቹ ዘፈን ነው ሴቶቹ አጠፉ ለማለት አይደለም ሰይጣኖች በአካላቸው አይመጡም እነቱ ንገራቸው እኛኑ ተጠቅመው ነው የሚመጡት አካል የላቸው እኛኑ ትራንስፖርቴሽን አድርገው ነው የሚመጡት እና ዘፈኑ ነው ለመልካም ነገር ነው እነሱ በደስ ብሏቸው እዴ ትልቁን ጦርነት የፈጠው ዳዊት ስለሆነ እርፍ ገደላሉ ለዛ ነው ሺያው ነገሩ ግን በሳኦል ውስጥ ምንን ከተተ የቅናት መንፈስን ከተተ የቅናት መንፈስን ከተተ
በደስታ ዳዊትን ተቀብሎ የነበረው ሳኦል ነገሩ አስከፋዋል
ከዚያም ቀን ጀምሮ ሳኦል ዳዊትን ተመቀኝቶ ተመለከተው ዳዊት ምንም ያደረገው ነገር የለም ነገር ግን ከነዛ የወጣው ነገር አስከፋው ስለዚህ በመቀኝነት ተመለከተው አለ በነጋውም ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው በደንብ አስተውሉልኝ ወገኖች በጣም ግሩም የሆነ ታሪክ ነው ተመልከቱ የሴቶቹ ምስጋና በሳኦል ውስጥ ቅናት መንፈስን ከተተ የቅናት መንፈሱ ደግሞ በሳኦል ውስጥ አሁን ሌላ ተደርጋቢ መንፈስ ፈጠረ ምን የምቀኝነትን መንፈስ አዳበለ ሁለቱ አንድ ላይ ከሆኑ በኋላ በሳኦል ደግሞ ሌላ ምን ሆነ ክፉ መንፈስ ሌላ ያዘው ይላል አያችሁ አንዳችን ስንመቀኝ በአንዳችን ላይ ስንቀና ያ የምንቀናው ቅናትና ምንመቀኘው ምቀኝነት በራሱ ብቻ እኛን የሚጎዳ አይደለም እንደገና ለሌላ መንፈስ በር ይከፍታል ማለት ነው አንድ ሰው ዝም ብሎ ስመቀኝ የሚያድርና የሚሆን ከሆነ ሌላ ክፉ መንፈስ በር ስለሚከፍትለት በክፉ መንፈስ ይያዛል ያ ክፉ መንፈስ የተባለው ደግሞ የሚያሳብድ ሊሆን ይችላል የሚጥል ሊሆን ይችላል የሚያጮህ ሊሆን ይችላል የሳኦል ግን የሚጥል መንፈስ ነበር አያችሁ ከዛ በኋላ ክፉ መንፈስ ከእግዚአብሔር ዘንድ ያዘ በቤቱ ውስጥ ትንቢት ተናገረ ይጥለዋል ያናግረዋል ዳዊትም በየቀኑ ያደርግ እንደነበረ በእጁ በገና ይመታ ነበር ሳኦልም ጦሩን በእጁ ይዞ ነበር ዳዊትን ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ ዳዊትም ሁለት ጊዜ ከፊቱ ዞር አለ።
አንደኛ ሳሙኤል 18 6 እስከ 11 ታሪኩ ይቀጥላል። በቤታችሁ ጥሩ አርጋችሁ አንብቡት። በጣም የሚያስተምረን ታሪክ ነው። ተመልከቱ።
ክፉ መንፈስ ከገባበት በኋላ አሁን ደረጃው የመቀኝነት የቅናቱ ደረጃ ደግሞ ከፍ አለና እገለዋለሁ ብሎ ጦሩን ወረወረ ሁለት ጊዜ ሳተው ይላል። እግዚአብሔር ግን ዳዊትን ለትልቅ ነገር ያጨው ለትልቅ ነገር ያቀደው በሳኦል ጦሩ እንዲሞት ስላልፈለገ ብቻ ዳዊትን አዳነው።
ሳኦል ግን ወገን ይገሉታል ማለት ነው። አያችሁ ትንሿ ነገር ለምን እንደምታደርስ
አሁን ከተነሳንበት ነጥብ ጋር እንመልከተው። ሰው ከሰማይ ካልተሰጠው ሁላችሁ መልሱልኝ አንዳች ሊቀበል አይችልም። ለዳዊት ስጦታው ከየት ነው? ስጦታው ከየት ነው? ታላቁን ጦረኛ ጎልያድን ለመግደል የቻለው ዳዊት በማን ኃይል ነው? ታሪኩን ስታነቡት እሱም ራሱ ተናግሯል። አንተ ውሻን ትገድል ይመስል በትር ይዘህ ወደ እኔ ትመጣለህ? ብላቴና ስል ጎልያድ ምን አለው ዳዊት? እኔ እንዳንተ ሰይፍ የለኝም እኔም ምገል አንተ በተገዳደርካቸው በእስራኤል አምላክ ነው አለው። ስለዚህ ዳዊት ኃይል የሰጠው ማን ነው? እግዚአብሔር ነው። ያገኘው ኃይል ከየት ነው? ከሰማይ ነው። ከሰማይ ነው። ሴቶቹም ቢሆኑ ንጉሱ እያለ ከንጉሱ ዳዊትን ከፍ አድርገው እኮ እልፍ ገደለ ያሉት በራሳቸው አይደለም። ነገሩ ተለውጦ ሌላ ቢሆንም በራሳቸው አይደለም። ከሴቶቹ ያገኘው ክብር ከየት ነው? ከላይ ነው። ከላይ ነው ወገኖች። እንዲህ ክብር ያደረገው ከላይ ነው። የዳዊት መሰንቆ የሳኦልን ክፉ መንፈስ ያባረረ የሻለው ከየት ስለሆነ ነው? ከላይ ስለሆነ ነው። የማንም የመሰንቆ ድምፅ የማንንም በሽታ አይፈውስም። የማንም የመሰንቆ ድምፅ የማንንም ድዌ በሽታውን ሊፈውስ አይችልም። አጋንንት ሊያወጣ አይችልም። የዳዊት መሰንቆ ግን አጋንንትን አወጣ። የዳዊት መሰንቆ ግን ክፉ መንፈስ አባረረ፣ ድዌውን ፈወሰ። ለምን? ከየት ስለሆነ? ከላይ ስለሆነ። ስለዚህ የዳዊት ስጦታ ከየት ነው? ከላይ ነው። ከላይ ስለሆነ ብላቴናው ከጦረኞቹ በላይ ሆነ። ከላይ ስለሆነ ብላቴናው እልፍ አእላፋት ሕዝብ የተሸበሩበትን ጦርነት ፈታ። ስለዚህ ከላይ የሆነውን ስጦታ ማን አላወቀም? ሳኦል አላወቀም። ከእኔ በለጠ አለ፣ ከእኔ ታወቀ አለ፣ የበለጠ ክብር ተቀበለ አለ። ሰው ከሰማይ ካልተሰጠው አንዳች ሊቀበል አይችልም። አይችልም። እንደ ሳኦል ብዙዎቹ ብዙዎችን ገለዋል። በታሪክ በሀገራችንም ሆነ በሌላው የተፈጸመውን ብንመለከት ገና ለገና ክብራችን ይቀሙናል፣ ዘውዳችን ይቀሙናል፣ እንጀራችንን ይቀሙናል እያሉ ብዙዎችን ገለዋል፣ ብዙዎችን ፈይተዋል። ዳዊትን ያተረፈ እግዚአብሔር ነው። ዛሬም ቢሆን ወገኖቼ በዚህ ባለንበት በመቶ ሀያውም ክፍለ ዘመን ቢሆን አንዳችን ለአንዳችን ስለማንተኛ፣ አንዳችን የራሳችን ትተን በሌላው ስጦታ ስለምንቀና፣ በሌላው ስጦታ ላይ ስለምንነሳ ስንቶቻችንን አንዱ ስላለፈለት አንዱ ዳና ገበያ ስላገኘ በጎን ሄደው የሚከሱ ሰዎች የሉ? በጎን ሄደው የሚወነጅሉ የሉ? አንዱ ስላገኘ ላሙን አጠፍቶ እግዚአብሔር ስላከበረው ሰረቀ ብለው ስሙን የሚያጠፉ የሉ? የስም ማጥፋት ዘመቻ የሚያካሄዱ የሉ? አንዱ እግዚአብሔር ስለረዳው ከፍ ከፍ ስላደረገው እሱም ብሎ ደግሞ ከየት ተነስቶ እናቀዋለን የሚሉ ታሪክ የሚያበላሽ ስንቶች ናቸው? አረ ስንቶች ናቸው? በሰው ሀገር ላይ እንኳን መተን በዚህ በስደት ሀገር እንኳን ሆነን እግዚአብሔር ስለተመለከተን ያለንን ጸጋ ሳናይ አንዳችን በአንዳችን ላይ ስንሸርብ አይደለም የምናጥረው? እውነት እንነጋገርና መጽሐፍ ቅዱስ ብናነብ ኖሮ አቤት እንዴት ትልቅ ነገር ነበረ! አቤት ሌላ የሚነበብ ነገር ስንት ነበረ! የሚሰራ ነገር ስንት ነበረ! ነገረኞች፣ ክፉዎች እንዱ ነገር እንደሸረቡ፣ ሌሊቱን ሁሉ እንደጫሩ፣ ሌሊቱን ሁሉ እንዳሰቡ፣ ሌሊቱን ሁሉ ሳይተኙ በአልጋቸውም ላይ በቅንዓትና በምቀኝነት መንፈስ እየተቃጠሉ የሚያድሩ ስንቶች ናቸው ወገኖቼ! ከሰማይ ካልተሰጠው ሰው አንዳች ልቀበል አይችልም። በትምህርትም ስንቶቹን መድኃኒት አጠጥተው የስንቶቹን ነፍስ አጥፍተዋል። በዚህ ዓለም ላይ ምንም አይደረግ ነገር አለ። ነገር ግን ስጦታው ከላይ አለመሆኑን አለማወቅ፣ ከላይ መሆኑን አለማወቃቸው አንዱም የአንዱን እንጀራ ስበላ አላየንም። አይደለም ወገኖቼ፣ የራሳችሁን እንጀራ ነው የምትበሉት። የማንንም ማንም የማንን ሊበላ አይችልም። ማንም የማንንም ክብር ሊወስድ አይችልም። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ሁለተኛ፣ የእግዚአብሔር ሰው በሌላው ስጦታ ይደሰታል። በወንድሙ ክብር ይደሰታል። ቅዱሳን ስለ ራሳቸው ሳይሆን ስለ ወንድሞቻቸው ክብር ይደሰታሉ። ስለ ወንድሞቻቸው መዳን ይደሰታሉ። የእግዚአብሔር ሰው እውነተኛ ክርስቲያን ነኝ የሚል ካለ በጎረቤቱ ማግኘት፣ በጓደኛው ማግኘት፣ ጓደኛ ቀርቶ በጠላቱ ማግኘት ይደሰታል። በሱ ክብር ይረካል። ስጦታው ከእግዚአብሔር ነው ብሎ ስለሚያምን ዮሐንስ ያንን ነው ያደረገ። ምንድን ነው የሚለው? ቅድም ያነበብኩት ንባብ መልሰዋለሁኝ። ሙሽራይቱ ያለችው እሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ።
ዮሐንስ 3 ቁጥር 29
ደስታዬ አሁን ተፈጸመ አለ ዮሐንስ። የቅናት መንፈስ ሊያጣላው ወሬ ዘለት ሲመጣ ዮሐንስ ምን አለ? ደስታዬ ተፈጸመ። ለዘላለም እጠብቅ የነበረው ደስታዬ ማለት እናፍቅ የነበረው እጓጓለት የነበረው ደስታዬ ተፈጸመ። ዮሐንስ ደስታ ምን ነበረው ወገኖች? የመጥምቁ ዮሐንስ ደስታ ምን ነበር? ምን ለማየት ነበር የሚናፍቀው ዮሐንስ? ሙሽራውን። ሌላስ? ቃለ ሕይወት ያሰማልኝ እናትዬ፣ አጨብጭቡላቸው፣ አጨብጭቡላቸው። አዎ ክርስቶስን ብቻ አይደለም፣ ሙሽሪቱ ከሙሽራው ጋር መገ ስትገናኝ ነው። እንደዚህ እኮ ነው ያለው፣ ሙሽራይት ያለችው እሱ ሙሽራ ነው። ደስታዬ አሁን ተፈጸመ እኮ ነው ያለው። ይህ ዮሐንስ ናፍቆት፣ ያ ማለት ምን ማለት ነው? ያ የተበተነው ህዝብ መሰብሰብ ነው። የዮሐንስ ደስታ የተበተኑት መሰብሰባቸው ነው። የዮሐንስ ደስታ እነዚህ የወደቁት መነሳታቸው ነው። የዮሐንስ ደስታ ያ ይናፈቅ የነበረው የዘላለም ምኞት፣ የዘላለም ናፍቆት የነበረው የአበው ተስፋ የነበረው ክርስቶስ መገለጥ ሲሆን የተገለጠላቸው ሰዎች ወደ እሱ መምጣታቸው ነው። እውሮች አይናቸው መብራት ነው። ድውዮች መፈወሳቸው ነው። ለምጻሞች መንጻታቸው ነው። ተራራው ዝቅ ይበላል፣ ጎድጓዳው ይሙላ፣ ሸካራው ይለስልስ፣ ሜዳ ይሁን አለ። ተራራና ቁልቁለት መኖር የለበትም አለ። አንዱ ላይ አንዱ ታች መሆን የለበትም አለ። እንደ ተራራ የተከመረ ልብ፣ በክፋት የተሞላ ልብ መስተካከል አለበት አለ። የሚጎብጥ አንደበት መለስለስ አለበት አለ። የወለደውም መውጣት አለበት አለ። ይስተካከል። ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይህ አለ። ዮሐንስ ደስታ ይሄ ነበር። ዮሐንስ ናፍቆት ይሄ ነበር። ህዝቡ ወደ እሱ ሲገለበጥ፣ ወደ ጌታ ሲሄድ፣ ያንን ቃል ሲሰማ እኔ በቃኛ አለ ዮሐንስ። ዮሐንስ ደስታ ይሄ ነበር ወገኖች። ቅዱሳን በወንድማቸው ወይንም በሌላው አገልግሎት ይደሰታሉ። የእግዚአብሔር ሰው በዛ ይደሰታል።
የእግዚአብሔር ሰዎች ነን። መልሱልኝ። የእግዚአብሔር ሰዎች ነን።
የእግዚአብሔር ሰዎች ከሆነ እንግዳውስ በወንድሞቻችን መደሰት አለብን። በወንድሞቻችን መርካት አለብን። በወንድሞቻችን ማግኘት፣ አገልግሎት፣ ስጦታ መደሰት መቻል አለብን። ግን እውነቱን ልንገራችሁ፣ መቼም እግዚአብሔር ስለመረጠን ነው አላችሁኝ እንጂ እኔ ስጠራጠራለሁ። አዎ እግዚአብሔር አሁን ወርዶ እያንዳንዳችንን ቢመረምር፣ እያንዳንዳችንን ቢያየን፣ ማናችንን ከዚህ የተለየን? እንዲህ አይነት ያለ ልብ የያዝን ስንቶቻችንን በፊቱ መናገር እንችላለን? ቅዱስ ዮሐንስ አፈወርቅ ምን እንዳለ ታውቃላችሁ? እግዚአብሔር አሁን ወርዶ ዙፋኑን ቢዘረጋና ዳኛ ሆኖ ቢቀመጥ አለ፣ እያንዳንዳችን ወደ ከርቸሌ ነው የምንገባው፣ ማንም ከዚህ የሚያመልጥ የለም አለ። ምክንያቱም እርስ በርሳችን ልንወሻሽ እንችላለን፣ ልናስመስል እንችላለን። ውስጣችን ልብስ ይሸፍናል፣ እግዚአብሔርን አይን ግን ማን ሊሸፍን ይችላል? ለማንኛውም የእግዚአብሔር ሰው በሌላው ይደሰታል። ሄሮድያዳ በዮሐንስ ሞት ተደሰተች አይደል? ሄሮድስም ደስታው እንዲፈጸም በዮሐንስ ሞት ተደሰተ። ዮሐንስ ግን በሕዝቡ መዳን ተደሰተ። ሄሮድስ ስለስልጣኑ እነዛን ሕፃናቶችን አስፈጀ፣ በሕፃናቶቹ ደም ረካ። ዮሐንስና የዮሐንስ ጌታ ግን ሕዝቡ ሁሉ በሚድንበት በጌታ ደም ልባቸው ረካ። ዛሬም ሄሮድሳውያን በዚች ምድር ላይ አሉ፣ ዮሐንስን የመሰሉ የእግዚአብሔር ሰዎችም አሉ። ይህንና የእናንተ ምርጫ የትኛው ነው? ስጦታ ሁሉ ከሰማይ ነው ብለን እንመንና በወንድማችን ማግኘት እንደሰት፣ በጎረቤታችን መርካት እንደሰት።
ብንደሰት በረከት ነው። ብናምን በረከት ነው። ብንመቀኝ ግን ምንድነው የሚሆነው መሰላችሁ? አንዱ ሰው ስለተመቀኘን ስለቀናንበት ሰው ይሁን አንጎዳ ምን ጎዳው ማንን ነው? ቀድም እንዳየነው የቅናት መንፈስ ምንን አመጣ? መቀኝነትን የመቀኝነት መንፈስ ምንን አመጣ? ክፉ መንፈስን ክፉ መንፈስ ሳኦልን ይዞት ሄደ። ተመልከቱ። በዳዊት የቀናው ሳኦል የዳዊትን ቦታ አላገኘም። ነገር ግን የሳኦልን ዙፋን ያገኘው ዳዊት ነው። የመጨረሻው ወዳደቅ መጥፎ ነው የሆነው። ስለዚህ ወገኖች እግዚአብሔር ሰው ይስለወል ከዮሐንስ የምንማረው ጎላችን ምንድነው ነው? ጎሉን ነው ያየው ዮሐንስ። ጎሉን ስለአየ በሙሽሪቱና በሙሽራው መገናኘት ተደሰተ። አላማው እሱ ነበር። የሚፈልገው የመጨረሻው ውጤት እሱ ነበር። ይሄና እናንተ ውጤት ምንድነው ወገኖቼ? ይሄንን ነገር በቤተክርስቲያንም በሀገራችንም ተመልከቱ፣ በቤተሰብም ተመልከቱ። ምንድነው የምንሄድበት ጎላችን ምንድነው ነው? የመጨረሻው ነገር ምንድነው የምንፈልገው? እርስ በርሳችን ብንቦጫጨቅ፣ እርስ በርሳችን ብንነካከስ፣ እርስ በርሳችን አንዱ ላይ ብንነሳ ሀገርም አታድግም፣ ቤተክርስቲያንም አታድግም፣ እኛም አናድግም። እንደዚሁ በጎጥ እንደተያየ እንደዚሁ አንዱ አንዱን እየኮከመ አንዱ አንዱን እየገፈተ ነው የምንኖረው። እድገት የለም፣ ልማት የለም፣ ክብር የለም። ስጦታ ከእግዚአብሔር መሆኑን ማመን ማደግ ነው። ስልጣን ከላይ መሆኑን ማመን ማደግ ነው። ዛሬ ሰዎች የእግዚአብሔር ስልጣን ቀምተውታል የለህም እያሉት ነው። እሱ ግን ለዘላለም ሰዎች ብክዱት እሱ ለዘላለም ታምኖ ይኖራል ይላል ቃሉ። ሰዎች ቀምተውታል። የፈጣሪነቱንም ስፍራ ቀምተውታል። የባራክነቱንም ስፍራ ቀምተውታል። ሃይማኖት በከንፈርና በስም ሆኗል። ከዚህ ጠብቀን እግዚአብሔር ወገኖቼ። ዘመናችን እንደዚህ ነው ያለው። የድሮ ዘመን ሰዎች ያው አናምንም ካሉ አናምንም ነው፣ ምንም የለባቸውም። በአመፀኝነታቸው በአረመኔነታቸው ይታወቃሉ። የዛሬው ትውልድ ግን አምናለሁ ባይ ነው፣ ነገር ግን ልቡ ከሃዲ ነው። የዛሬው ትውልድ እግዚአብሔር አለ ብሎ የሚያምን ነው፣ ነገር ግን እግዚአብሔርን ዙፋን የቀማ ትውልድ ነው። እምላችሁ ይገባችኋል? ግልጽ ነው። አዎ ትውልዱ እግዚአብሔርን ዙፋን የቀማ ትውልድ። ከዮሐንስ የምንማረው ታዲያ የምንፈልገው ወደ መንግስቱ ለመግባት ነው አይደለም? በዚች ምድር ላይ ሩጫችንን በሰላም ፈጽመን ወደማያልፈው ዓለም ለመሄድ ነው አይደለ እንዴ? ስለዚህ በዚህ መንገድ ላይ ለእኛ የሚሆነን በረከት የሚሆነን ዋስትና የሚሆነን ህይወት የሚሆነን እግዚአብሔር በሚሰጠው ነገር መደሰት ነው። ከመካከላችን እግዚአብሔር አስተምሮ ታዋቂ ከሆነ ብንደሰትበት ለእኛም በረከት ነው። የተማረውን ከማጥፋት በተማረው መደሰት በረከት ነው። እግዚአብሔር ከፍ ከፍ ያደረገውም ካለ እግዚአብሔር ነው ያደረገው፣ በሱ መደሰት መርካት ለእኛ በረከት ነው። ያንን ማመን ለእኛ በረከት ነው ወገኖቼ። እግዚአብሔር በእንዲህ አይነት መንፈስ ሀገራችንን ይጎብኛት፣ ቤተ ክርስቲያናችንን ይጎብኛት። ሰው ከሰማይ ካልተሰጠው አንዳች ሊቀበል አይችልምና እግዚአብሔር የሾመውን እናክብር፣ እግዚአብሔር የባረከውን እንደሰትበት፣ እግዚአብሔር ያስቀመጠውን አንንቀም፣ እግዚአብሔር ከፍ ከፍ ያደረገውን ከአንተ ነው ብለን እንቀበለው። ያን ጊዜ ለእኛ በረከት ነው፣ ለእኛ ህይወት ነው፣ ለእኛ ሰላም ነው። ያስተማረን የመከረን አምላካችን ክብርና ምስጋና ለሱ ይገባል። Yes, sir.